ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ ሐምሌ 17 2013 ዓ.ም ተመረጥ ዝግጅታችን ጀመረ።
ከኮቪድ ጋር በተያያዘ ሁለተኛ በተለይ ደግሞ ከጎንደር ጋር ባለው በተለያየ ምክንያቶች የነበሩባት ካሳለፍናቸው 3-4 ዓመታት የነበረው ወቅታዊ ሁኔታዎች ጋር ተያይዞ ሁለቱ ተደምረው የቱሪዝም እንቅስቃሴ ሞስት ቁሟል ማለት ነው።
የጎንደር ዓለም አቀፍ ቅርስ አስተዳዳሪ አቶ ጌታሁን ስዩም ናቸው ለምሽቱ ይዘናቸዋል። ጤና ይስጥልኝ እንደምናመሻችሁ ክብራን አድማጮች። የምሽቱ አቀናባሪና አስተናጋጃችሁ ሲዮን ግርማ ነኝ። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com @voanews የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ አሃዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን የሰዓቱን ዋና ዋና ሰላም ዜና እናስደምጣችሁ።
እንደምናመሻችሁ ዜናውን የማሰማችሁ ቆንጅት ታዬ ነኝ። የአፋር ህዝብ ባገኘው ሁሉ ታጥቆ ካጎራባች ትግራይ ክልል የገቡ አማጺ ተዋጊዎችን እንዲወጋ የክልሉ ፕሬዚደንት አወል አርባ ትናንት አርብ ጥሪ ማስተላለፋቸውና ሁኔታው በብዙ አስሮች ሺዎች የሚቆጠር ሰው ያፈናቀለው ግጭት ወደ መባባሱ ሊሄድ እንደሚችል የሚጠቁም መሆኑን አጃንስ ፍራንስ ፕሬስ ዘገበ። አያይዞም የትግራይ አማጺያን ሁለቱን ክልሎች በሚያዋስነው ድንበር ላይ እየተሰባሰቡ ናቸው ያሏቸውን የመንግስት ደጋፊ ኃይሎች ኢላማ አድርገው አፋር ውስጥ ጥቃት መክፈታቸውን ባለፈው ሳምንት መጨረሻ አሳውቀው እንደነበረ ጠቅሷል። አንድ የመንግስት ባለስልጣንን የጠቀሰው የኤኤፍፒ ዘገባ በቀጠለው ከባድ ውጊያ 20 ሲቪሎች መገደላቸውንና 70,000 ሰው መፈናቀሉን አመልክቷል። በሌላ በኩል የአማጽያኑ ቃል አቀባይ ጌታቸው ረዳ አፋር ውስጥ ያካሄዱት ያለው ዘመቻ ከግዙፏ ኦሮሚያ ክልል የተላኩ ሚሊሻ ተዋጊዎችን ኢላማ ያደረገና እጅግ ውሱን ዘመቻ መሆኑን እንደተናገሩ ኤኤፍፒ ዘግቧል። የአፋር ክልል ፕሬዝዳንት ግን ይህ መግለጫ አሳሳች ነው ማለታቸውን የገለጸው ዘገባው አንዳንዶች የኦሮሞ ኃይሎችን እኛ ያስተናገድናቸው ሳይሆኑ የወረሩን ይመስላቸዋል፣ ይሄ ከእውነት የራቀ ነው ማለታቸውን ዘግቧል። ዩናይትድ ስቴትስ በሶማሊያ ሽብርተኛ ቡድን ባልሸባብ ላይ እንደገና የአየር ጥቃት በማካሄድ ላይ እንደምትገኝ ተገለጸ። ፕሬዚደንት ጆ ባይደን አስተዳደሩን ከተረከቡ በኋላ ለስድስት ወራት ያህል ዩናይትድ ስቴትስ አልሸባብ ላይ ጥቃት ሳታካሄድ የቆየች ሲሆን አሁን ግን በአራት ቀን ጊዜ ውስጥ ለሁለተኛ ጊዜ የአየር ድብደባ አድርጋለች። የዩናይትድ ስቴትስ የጦር ኃይል የአፍሪካ እዝ አፍሪኮም ያካሄደው ጥቃት በሶማሊያ መንግስት የጦር ኃይልና በአልሸባብ መካከል ጉል ሙድድ በተባለውና የመጀመሪያው የዩናይትድ ስቴትስ የአየር ጥቃት በተካሄደበት ክፍለ ግዛት እየተካሄደ ባለው ከባድ ውጊያ ለሶማሊያ ወታደሮች የአየር ድጋፍ ለመስጠት መሆኑ ተዘግቧል። በዘንድሮ የአውሮፓ 2021 ዓመተ ምህረት የመጀመሪያ አጋማሽ ከሁሉም የዓለም አካባቢ በበለጠ ደረጃ በሽብርተኝነት የተጎዳችው አፍሪካ እንደነበረች የተባበሩት መንግስታት ድርጅት አጥኚዎች ተናገሩ። ራሱን እስላማዊ መንግስት ብሎ የሚጠራውና አልቃይዳ እንዲሁም ተባባሪዎቻቸው አላማቸውን በአህጉሪቱ እያስፋፉ መሆናቸውን የገለጹት የመንግስታቱ ድርጅት አዋቂዎቹ እነዚህ ቡድኖች ደጋፊዎቻችን እየተበራከቱ ግዛቶችንም እየተቆጣጠርን ነን፣ ከፍተኛ ጉዳትም በማድረስ ላይ ነን ብለው እያወጁ እንደሆኑ ነው የገለጹት። ኤክስፐርቶቹ ለመንግስታቱ ድርጅት የጸጥታ ምክር ቤት ባቀረቡት ሪፖርታቸው ይህ በተለይ በምዕራብና በምስራቅ አፍሪካ የተወሰኑ አካባቢዎች የሚታይ ነው ብለው በእነዚህ አካባቢዎች የሁለቱ ቡድኖች ተባባሪዎች ገንዘብና መሳሪያ የማሰባሰብ በድሮኖች መጠቀምን ጨምሮ አቅማቸውን እያፈረጠሙ መሆኑን ነው የተናገሩት። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የዩናይትድ ስቴትስ የመከላከያ ሚኒስትር ሎይድ ኦስተን ደቡብ ምስራቅ እስያ ሀገሮችን ይጎበኛሉ። የጉዟቸው ዓላማ የኮቪድ-19 ወረርሽኝ አካባቢውን እያዳሸቀ ባለበት በዚህ ወቅት የቻይና ወታደራዊ አቅም እየፈረጠመ መምጣቱ ላሳሰባቸው የዩናይትድ ስቴትስ አጋሮች ድጋፋቸውን ለማረጋገጥ መሆኑ ተገልጿል። የመከላከያ ሚኒስትሩ በሚቀጥለው ሳምንት ሲንጋፖርን፣ ቪየትናምንና ፊሊፒንስን ይጎበኛሉ ተብሏል። በመጨረሻም የኮቪድ-19 ክትባት ካልወሰዱ አሜሪካውያን ውስጥ 45% የመከተብ ሐሳብ የለኝም ብለው በእርግጠኝነት መናገራቸውን አንድ የአስተያየት ግምገማ አስታወቀ። 35% ደግሞ በቀደሙት ደረጃ ላለመከተብ ያልቆረጡ ሲሆኑ የመከተብ ግን አይመስለኝም ያሉ መሆናቸውን ነው አሶሺየትድ ፕሬስ እና አንድ የምርምር ተቋም በጋራ ያካሄዱት የአስተያየት ግምገማ የጠቆመው። አድማጮች፣ ለሰዓት ያለን ዜና እዚህ ያበቃል።
አሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርስ፣ በ25 ሜትር ባንድ በ12040 ኪሎ ሄርስ፣ በ31 ሜትር ባንድ በ9485 ኪሎ ሄርስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ ሐምሌ 17 2013 ዓ.ም ዝግጅታችን ነው።
እንግዲህ በጣም አሳሳቢ የሚሆነው ሰዎች ከዓለም ክፍል በሙሉ ነው የሚመጡት። ሁለተኛ ስፖርት ከፍተኛ ትንፋሽ ያለበት ጉዳይ ነው እና ደግሞ ሰዎቹ ተመልሰው ወደ ተለያየ ዓለም ሀገር ነው የሚበተን። ስለዚህ ለዚህ በእንግሊዝኛ ሱፐር ስፕሬደር የምንለው አይነት አለ አይደል? ወረርሽኝ በብዛት መሰራጨት ምክንያት የሚሆኑ ከሚባሉት ውስጥ ነው። ስለዚህ አደጋ የመኖር እድሉ ከፍ ያለ ከፍተኛ ጥንቃቄ ይደረጋል።
ዶክተር አሰፋ ጄጃው መኮንን ናቸው። የኮቪድ-19 ወረርሽኝ በዓለም ዙሪያ ያለውን ይዘት በሚመለከትና ቀጣዩንም ሁኔታ በሚያስቃኝ ቅንብር በዚህ ምሽት ይዘናቸዋል። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com @voanews የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ አሃዱ ራዲዮ 94.3 ላይ ታገኛላችሁ። እንላላችሁ አሁን ወደ ቀደመው ዘገባችን እንለፍ። በዓለም ውርስ ሀብትነታቸው በተባበሩት መንግስታት ድርጅት የትምህርት የሳይንስና የባህል ድርጅት ዩኒስኮ የተመዘገቡት የጎንደር ቅርሶች የእድሳት ችግር የጎብኚዎችና የገቢ ጥረት የገጠማቸው መሆኑን የቅርሶቹ አስተዳዳሪ አቶ ጌታሁን ስዩም ለአሜሪካ ድምጽ ተናግረዋል። በተለይም ባለፉት 3 አመታት ሀገሪቱ ውስጥ በነበሩ ሁኔታዎችና በኮቪድ-19 ወረርሽኝ ሳቢያ ቅርሶቹ ብርቱ ችግር ላይ መሆናቸውን የገለጹት አቶ ጌታሁን የአጼ ፋሲል ቤተመንግስት ግቢና መዋኛቸውን ጨምሮ ጎንደር ከተማ ውስጥ የሚገኙት ጥንታዊ ቤተመንግስቶችና ታላላቅ ቅርሶች አስቸኳይ ትኩረት የሚሹ መሆናቸውን አመልክተዋል። ወደ ኢትዮጵያ ተጉዞ የነበረው ባልደረባችን ደረጀ ደስታ የቅርሶቹን አስተዳዳሪ አነጋግሯል። ቀጥሎ ይቀርባል።
የጎንደር ከተማ ነዋሪዎች እንደነገሩኝ የቅርሶቹ አስተዳዳሪም እንዳረጋገጡልኝ በጎንደር ከተማ የቱሪዝም እንቅስቃሴ ቆሟል ማለት ይቻላል። በዓለም አቀፍ የቅርስ ሀብትነታቸው በዩኔስኮ ከተመዘገቡት 9 የጎንደር ቅርሶች የ7ቱ ቅርሶች አስተዳዳሪ የሆኑት አቶ ጌታውን እንደሚሉት በአመት ከቱሪዝም ይገኝ የነበረው ከ7 እስከ 10 ሚሊዮን አማካይ ገቢ አሁን ወደ 600 ሺህ ብር ወርዷል። የጎብኚዎችም ቁጥር ወደ ጥቂት መቶዎች አሽቆልቁሏል። ይህም ሆኖ ደግሞ የመሰነጣጠቅ ችግር እየደረሰባቸው ያሉት ቅርሶቹ ደህንነት አደጋ ላይ ይገኛል። የጎንደር ዓለም አቀፍ ቅርስ አስተዳደር አስተዳዳሪ አቶ ጌታሁን ስዩም በቅድሚያ እሳቸው ስለሚያስተዳድሯቸው ቅርሶች ይዞታ እንዲነግሩኝ ጠየቅኳቸው።
የጎንደር ዓለም አቀፍ ቅርስ አስተዳደር ያው በስም በአንድ ግቢ የሚጠራ ቢሆንም በውስጡ በዓለም አቀፍ ዩኔስኮ ደረጃ የተመዘገቡ 9 ዋና ዋና ቅርሶችን ይዟል። ከዚህ ውስጥ እኔ የማስተዳድራቸው 7ቱ ናቸው። የሚገኙትም በጎንደር ከተማ አስተዳደር በከተማው ክልል ብቻ ናቸው ማለት ነው። አንዱ የአጼ ፋሲል ግቢ እየተባለ በተለምዶ የሚጠራው ትልቁ ግቢና ዋናውና ለጎንደር መመስረት ምክንያት የሆነው፣ ሁለተኛው የአጼ ፋሲል መዋኛ እየተባለ የሚጠራው ትልቁ የጥምቀት በዓላችን የምናከብርበት ከዚህ ኦልሞስት 5 ኪሎ ሜትር ርቀት ላይ የሚገኘው ነው። ሶስተኛው የስቴዶሮ ቤት እየተባለ የሚጠራው ተርሚናል ባዝ የሚል ስያሜ ያለው፣ ሌሎች ግን በአራት ክርስቲያናት የሚተዳደሩ ግን እንደ ዓለም አቀፍ ቅርስ ግን በእኛ ያሉ በትብብር የሚሰራቸው ባለቤትነታቸው ግን የቤተክርስቲያን የሆኑ የቁስቋም ቤተክርስቲያን እና የእቴጌ ምንትዋብ ቤተመንግስት ያለበት የዮሐንስ ቤተክርስቲያን እና የደብረ ብርሃን ስላሴ ቤተክርስቲያን ናቸው።
በምን ሁኔታ ነው የሚገኙት እነዚህ ቅርሶች? አሁን
ቅርሶች ያሉበት ሁኔታ ጀስት በጥሩ ሁኔታ አይደለም። ጥሩ ነው ተብሎ የሚገለጽ ሳይሆን ጀስት ሁሉንም ቅርሶቻችን አደጋ ላይ ያሉ ቅርሶች ናቸው። አንደኛ ከእድሜ ጠገብ አንጻር ከብዙ ጊዜ ከመኖራቸው አንጻር የመጣ ችግር ነው። ሁለተኛ የተሰሩባቸው መሰረታዊ በዩኒስኮ ለመመዘ መሰረታዊ የሚባሉ የተሰሩባቸው ቅርሶች የተሰራባቸው ዋና ዋና አካላት በቅርብ ካለመገኘት ጋር የመጣ ነው። ሶስተኛ ደግሞ ጀስት ከኒኪኪ በወቅቱ ጥገና ካለመድረግ እና ትትል ማነስ የመጡ ችግሮች ናቸው። ስለዚህ እነዚህ ሶስት መሰረታዊ ምክንያቶች ሆነው ሁሉም ቅርሶቻችን አሁን በጣም በችግር ላይ ያሉ፣ አሁን ይህን ችግር ለመቅረፍም ስራ የተጀመረበት ወቅት ነው ያለው።
የሚጎበኙ ናቸው እነዚህ ሁሉ
ሁሉም ቅርሶች ባይባልም በብዛት የሚጎበኘው የጎንደር ዓለም አቀፍ ቅርስ አስተዳደር ያለበት የአጼ ፋሲል ቤተ መንግስት ግቢ፣ የደብረ ብርሃን ስላሴ፣ የመዋኛው፣ የቁስቋም ናቸው። ሁለቱ ኦልሞስት የሚጎበኙ አይደለም፣ ዶሮ ቤት እና ዮሐንስ ቤተክርስቲያን አሉ።
የሚጎበኙት አሁን የሚጎበኟቸው ሰው ከዚህ በፊት በአመት ምን ያህል ሰው ይጎበኛቸዋል እና አሁን ያለበትን ሁኔታ አነጻጽረው ይንገሩኝ እስቲ።
ግምታዊ በሆነ መልክ ነው ልነግርህ የምችለው። እስከ 2 ዓመትና 3 ዓመት በፊት በነበረበት ወቅት አብዛኛው የውጭ ሀገር ጎብኝና የሀገር ውስጥ ጎብኝ ብለን ነው በሁለት የምንከፍለው። የውጭ ሀገር ጎብኝ ያው አንዱን ግቢ አይቶ ወደ የማይሄድበት መንገድ የለም። ሁሉንም ስለሚጎበኝ ኦልሞስት ከ25-30 ሺህ የውጭ ሀገር ጎብኝ እና በመቶ ሺህ የሚቆጠር ደግሞ የሀገር ውስጥ ጎብኝ ነበር ከአሁን በፊት የሚጎበኝ።
አሁንስ በምን ሁኔታ ላይ ነው ያለው?
አሁን በሁለት ትላልቅ ምክንያቶች ጀስት በተለይ የውጭ ሀገር ጎብኝ በቁጥር በጣም አናሳ በሆነና በመቶዎች የሚቆጠሩ ጎብኚዎች ናቸው ያሉት። ምናልባት ቁጥሩ መግለጽ ከተፈለገ 300-400 በአመቱ በዚህ በአሁኑ ወቅት የውጭ ሀገር ጎብኝ ነው ያለው። የሀገር ውስጥ ጎብኝ አንጻራዊ በሆነ መልክ ከዛ ጋር ባይወዳደርም የተሻለ ነው። ስለዚህ አጠቃላይ ስናይ የቱሪዝሙ እንቅስቃሴ ከኮቪድ ጋር በተያያዘ ሁለተኛ በተለይ ደግሞ ከጎንደር ጋር ባለው በተለያየ ምክንያቶች በነበሩባቸው ያሳለፍናቸው 3-4 ዓመታት ከነበረው ወቅታዊ ሁኔታዎች ጋር ተያይዞ ሁለቱ ተደምረው የቱሪዝሙ እንቅስቃሴ ሞስት ቁሟል ማለት ነው።
በገቢ ረገድስ ምን ያህል ነበር ይገኝ የነበረው? አሁን ምን ያህል ነው ያለው?
በአማካይ ነው የምነግርህ። ከአሁን በፊት በነበረው ከ7-10 ሚሊዮን ከአጠቃላይ ገቢ እናገኝ ነበር በግቢው ላይ። ይሄን አሁን ስናየው ደግሞ 600,000-700,000 አካባቢ ነው ያለው።
እንደ መፍትሄ እርስዎ የሚያቀርቡት አማራጭ አለ? ለመንግስትም ወይ ለህብረተሰቡም እንዲታወቅሎት እንዲደረግ ይገባል የሚሉት ከእናንተ አንጻር ምንድን ነው?
በጎንደር ከተማ አማራጭ የኢንዱስትሪ የሚባለው ቱሪዝም ነው። በርካታ የዓለም አቀፍ ቅርሶች ያሉበት ቦታ ነው። በርካታ ኢቨንቶች የሚከናወኑበት ነው። ለሌሎች መዳረሻዎች ማዕከል ሆኖ እያገለገለ ያለ። ይህን መሰረት አድርገን ስናይ ጎንደር ሊያሰናት የሚችለው እነዚህ ጥንታዊ የኪነ ህንፃ ጥበቦች እና ስዕልንም ሌሎች መጠቃላይ ያለው እንኳ ሀብታችን በወቅቱ እንክብካቤ ከማድረግ እና ጥገናና ስራ ከመስራት አንጻር በርካታ ችግሮች፣ ክፍተቶች አሉበት ቦታ ነው። አንደኛ ችግር ፈች ጥገና እየተደረገ አይደለም። ሁለተኛ ለእነዚህ ቅርሶች የምንጠቀምባቸው ማቴሪያሎች በቅርብ የሚገኙ አይደሉም። ኦልሞስት በ100 ኪሎ ሜትር ርቀት ላይ የሚገኙ ናቸው። እነዚህ ለማምጣት ከፋይናንስም ከሰው ኃይልም አንጻር በጣም ክፍተት ያለበት እና ነገ ዛሬ ይሄን ያህል የምናወራለት ቅርስ ነገ ራሱ የምናገኝበት እድል እያነሰ ሊመጣ የሚችልበት በከፍተኛ መሰነጣጠቅ በከፍተኛ ችግር ያለ ቅርስ በመሆኑ ቅርሱ እኔ ከምናገረው በላይ በባለሙያ ተጠንቶ ያለበትን ችግር የሚለይበት ሁኔታ መፈጠር አለበት ነው ትልቁ ማለት፣ ለመንግስትም ለህዝባችንም ማለት ነው። ከዛ ባሻገር ጀስት ይሄ ሀብት ነው ሰዎቹ እንዲንቀሳቀሱ ከቤታቸው የሚያንቀሳቅሰው። ከአሜሪካ የሚመጣው ቱሪስት ይሄን ሀብት ብሎ ነው የሚመጣ። ከመጣ በኋላ ነው ገንዘቡን የሚያፈሰው እና ከዚህ ጋር በተያያዘ መልኩ አካባቢ ከቱሪዝምን አምነው የከፈቱ ባለሀብቶች፣ ቱሪዝምን አምነው የተከፈቱ ሆቴሎች፣ ቱሪዝምን አምነው ያሉ ቱር ኦፕሬተሮች፣ ትራቨል ኤጀንቶች እና ጋይዶች በሚሉ አሁን ምን ሙሉ በሙሉ ስራ ነው አቁማ ያለና ይሄ በጠና ስንመለስ የሚችል ከገቢ አቅም ጋር ሊሰራ የሚችልበት የመንግስተት ያሉ ያለ ይመስላል እና ይሄን አጥንቶ አቅጣጫ ከመስጠት አንፃር እና በርካታ ተከማቸዋል እንዴ ነገር አለ የሚል ታ ነው ይሰጣል።
አቶ ጌታውን ሲዩም የጎንደር ዓለም አቀፍ ቅርስ አስተዳደር አስተዳዳሪ በአሜሪካ ድምጽ ራዲዮ ስም አመሰግናለሁኝ። ደረጀ ደስታ ነኝ። ጤና ይስጥልኝ።
አመሰግናለሁ አቶ ደረጀ። እግዚአብሔር ይስጥልኝ።
እሺ እሺ።
ቻው።
ደረጀ ደስታን እናመሰግናለን። ወደ ተከታዩ ዝግጅት እንሰራችሁ። አበረታች ውጤት ያስገኙት ክትባቶች ባሉበት ሀገር እስካሁን ያልተከተቡ ሰዎች በራሳቸውም ሆነ በሌሎች ጤና ላይ የደቀኑት ፈተና፣ በሌላ በኩል ደግሞ ክትባቱን ማግኘት ባልቻሉ ሀገሮች ላይ ያለው ሁኔታ ተከታዩ ዝግጅት ያስቃኘናል። አሉላ ከበደ በዩናይትድ ስቴትስ የራክቪል የውስጥ ደዌ ሕክምና ማዕከል የሳምባ የጽኑ ህሙማንና ከእንቅልፍ ጋር ተያይዘው የሚመጡ በሽታዎች ስፔሻል ስትና የማዕከሉ የኮቪድ-19 ፕሮግራም ሊቀመንበር ከሆኑት ዶክተር አሰፋ ጄጃው መኮንን ጋር የጀመረውን ውይይት ይቀጥላል።
ዓለም አቀፍ ሁኔታን ወደሚመለከት ርዕስ ልውሰዶና ባለፈው ዓመት ከነበረ ልምድ አንጻር ሰዎች በብዛት በሚገኙባቸው አካባቢዎች እርሶ የኢትዮጵያውያን ሲገልጹ የምረቃ ስነ ስርዓቶች፣ ሰርጎች እና ሰዎች በብዛት የሚሰባሰቡባቸው የተለያዩ ሁኔታዎች እንደገለጹት እነኚህ ሁኔታዎች ለቫይረስ መዛመት በጣም አመቺ አጋጣሚ መፍጠራቸውን ባለፈው ዓመት ትልቅ ትንሽ ሳይባሉ አብዛኞቹ መስተረዛቸውን እናውቃለን። አሁን ተስፋ የሰጠ ሁኔታ ባለም ደረጃ መፈጠሩ የክትባቶቹ በብዛት የመሰራጨት እድል ከዕለት ወደ ዕለት እያደገ እየጨመረ መምጣቱ ታላላቅ የስፖርትና ሌሎች ዝግጅቶችንም መልሶ ወደ ማምጣቱ አዝማሚያ እየተሄደ ነውና ቶኪዮ ኦሎምፒክ ምናልባት ዓለምን በትልቅ ደረጃ የምታስተናግደው የመጀመሪያው ትልቅ ፈተና መታያ ተደርጎ ተወስዷል። የመጀመሪያዎቹ ለቫይረሱ የተጋለጡ ሰዎች በምርመራ ተገኝተዋል። በአንጻሩ ብርቱ ጥንቃቄ እንደሚደረግ ጊዜ ተወስዶ ዝግጅት እንደተደረገ ይታወቃል። ይሁንና ብዙዎች አንድ ቦታ የሚመጡበት በመሆኑ የስፖርት ጠባይ ደግሞ ሆኖ የሚፈልጉትን ጥንቃቄዎች የማድረግ ድሉም ያነሰ በመሆኑ በአብዛኛው ተስፋው ክትባት ላይ ነውና ምን ያህል ያሳስቦታል ወይስ በቀላሉ ምንወጣው ይመስሎታል?
አሳሳቢ እንደዚህ አይነት ነገር እንግዲህ በጣም አሳሳቢ የሚሆነው ሰዎች ከዓለም ክፍል በሙሉ ነው የሚመጡት። ሁለተኛ ስፖርት ከፍተኛ ትንፋሽ ያለበት ጉዳይ ነው። እንግዲህ ሩጫ ቢሆን ሌላ ስፖርቶች ቢሆን ሰዎች በከፍተኛ ደረጃ የሚተነፍሱበት አይነት ነገር ነው ያለው። እና ደግሞ ሰዎቹ ተመልሰው ወደ ተለያየ ዓለም ሀገር ነው የሚበተኑት። ስለዚህ እንዲህ አይነት ነገሮች ለዚህ በእንግሊዝኛ ሱፐር ስፕሬደር የምንለው አይነት አለ አይደል? አንዳንድ ነገሮች ለወረርሽኝ በብዛት መሰራጨት ምክንያት የሚሆኑ ከሚባሉት ውስጥ ነው። እንግዲህ ከፍተኛ ጥንቃቄ ይደረጋል። ሁሉም ሰዎች የተከተቡ ሆነው በተለይ ደግሞ ቴስት አደርገው እንዲህ አይነት ነገር የሚደረግበት ሁኔታ ይኖራል። ነገር ግን ስፖርተኞች አንድ አካባቢ ብዙ ጊዜ ሊቆዩ ይችላሉ። ተመልሰው ደግሞ በየቦታው መሰራጨታቸውን ስናይ አሳሳቢ ነው። አሁንም ትንሽ ለቀቅ ብለናል ብዬ ነው የማስበው። ወደ ኋላ ማለትም ያስፈልጋል። ኢቨን እዚህ ሀገርም እኮ እንግዲህ እንደምናውቀው አሁን ለምሳሌ ሎስ አንጀለስ ማስክ እንደገና አንዳንድ ቦታዎች ውስጥ ሰው ሲገባ ውስጥ ማስክ እንዲያደርግ የሚል ወደ ኋላ የመሄድ ነገር አለ። እንዲህ አይነት ደግሞ ዓለም አቀፋዊ ነገሮች ከመቶ ሀገር በላይ ሰው ይመጣል፣ ወደ መቶ ሀገር በላይ ይበተናል። ስለዚህ አደጋ የመኖር እድሉ ከፍ ያለ ነው።
በወረርሽኙ ሂደት ውስጥ ቀደም ብሎ ያነሱት እንግዲህ የሚያነጋግረው የዴልታ የተባለው የቫይረስ ዝርያ ነው። በአንጻሩ ተስፋው እንዲከፍ ያለው ደግሞ ክትባቶቹ ውጤታማነታቸው በስፋት መታየቱ ነው። በዚህ በዩናይትድ ስቴትስ እንደገለጹልን 99% ሆስፒታል የሚሄዱት ለህመሙ የሚዳረጉት በከፍተኛ ቁጥር የሚታየው ያልተከተቡ መሆናቸው ምን ተማርን? አንዳንድ ነገሮች መፈንጠቅ ቢችሉ በሁለቱ አንጻር ክትባቱ የሰጠው ተስፋ ዘለቄታ፣ ምናልባትም ደግሞ ዴልታ የተባለው ይህ ዝርያ በብዛት ከተስፋፋ እነኚህ ፍቱን ወይንም ደግሞ በጣም በብቃት መከላከል የቻሉ የክትባት አይነቶች ምናልባት አቅማቸው የሚያንስበት ላይሰሩ የሚችልበት ሁኔታ ይፈጠር ይሆን የሚለው ስጋት ማነጋገሩም አልቀረምና ምን ተማርን? ክትባቱ የትንሃል ውጤታማ ሆነ ከርቀት ከምናየው በተጨባጭ ዛሬ የተለወጠው ሁኔታ ምን ይመስላል?
አዎ፣ ክትባቱ እስካሁን በተለይ አሜሪካን ሀገር ተፈቀደ። 3 ክትባቶች አሁንም ቢሆን ዴልታ ቫይረሱን ጸባዮችን እየቀየረ ቢሆንም እንግዲህ ክትባቱ ዋና ነገሩ ጽኑ ህመምን መከላከል ነው። ወደ ሆስፒታል የሚወስድ ሞት የሚያመጣ ነገርን መከላከል ነው ዋናው። ሞት ሊኖር ይችላል። ያን በማድረግ አሁን ቫይረሱ ጸባይ እንዲቀየር የክትባቱ ውጤት አሁን ማመረቄ ነው። ስለዚህ እስካሁን ባለው ያሉን ሶስቱ ዋናዎቹ እዚህ የምንሰጣቸው ክትባቶች ቫይረሱን ጸባይን ቀይሩ፣ አሁንም ጽኑ ህሙማን ህመምን ወደ ሆስፒታል መውሰድን ወደ ሞት አድረስን የመከላከል አቅማቸው በጣም ከፍተኛ ነው። ለዚህ ነው አሁንም ክትባት 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 ምናለው። ሌላው ደግሞ ቫይረሱ ጸባይ እንዲቀይር ብዙ የተከተበ ሰው እስካለ መዝለል ያቆማል ከሰው ሰው። ለዚህ ነው ወረርሽኞችን ለመከላከል የሄርድ ኢሚኒቲ ማለት ብዙ ሰዎች 70-80% ሰዎች መከላከያ ከሰሩ ክትባት ተሰጥቷቸው ቫይረሱ ሰው ሰው መዝለሉ በጣም ይቀር
መዝለሉ ሲሉ ከአንድ ሰው ወደ ሌላ ሰው የመተላለፍ እድሉን ይያሉ ነው
መተላለፍ የመተላለፉ እድል ይቀንሳል። ምክንያቱም ከተሰበሰቡ ሰዎች ውስጥ ካስሩ ስምንቱ የተከተቡ ከሆኑ ከአንድ ወደ አንዱ የመሄድ እድሉ በጣም ዝቅተኛ ልክ እንደዛ ያለ ነው የሚሄደውና ለዚህ ነው አሁንም ከመጀመሪያውም ጀምሮ ክትባት ነው ቫይረስ ወረርሽኞች ነፃ የሚያወጣን አሁንም እሱ ነው። ግን እሱን መጠቀም ግዴታ ነው። ያን ካላረግን ለቫይረሱ መራባት እድል እንሰጠዋለን። ቫይረስ በተራባ ቁጥር ደግሞ እየተቀያየረ ይሄዳል እና መጨረሻ ሄዶ የሰራነውን ነገር እንዳይከላከለው ሊያደርግ ይችላል። ስለዚህ ያን ሁሉ ለመቀነስ አሁን ክትባት ላይ ነው እንጂ እስካሁን ድረስ ክትባቱ አመርቂ ውጤት ነው ያለው። ያው እንደሚታወቀው እንግዲህ ተጨማሪ ክትባት ቡስተር የምንለው ያስፈልጋል አያስፈልግም እሱ ገና ነው ስራ ላይ ነው። አሁን እንደሚታየው እስካሁን ድረስ አስፈላጊ ሆኖ አልተገኘም። ምናልባት ፋይዘር ነው ትንሽ ፑሽ አድርጎ ነበረው። ግን አሁንም የሜዲካል ሶሳይቲ እስካሁን ያደረግነው ነገር በቂ ነው። ግን ሰርቬላንስ ይባላል ይደረጋል። በየጊዜው ቢሲሲ ቴስት ይደረጋል። እኛ አካባቢ ለምሳሌ ፖዘቲቭ ከሆነ እንደ የማይሆን አይነት ፖዘቲቭ ያላሰብነው አይነት ተከትቦ እንዴት እንደዚህ ሆነ ምንለው ካለ ያው ዘረመሉ ጠራ ሳምፕሉ ይላካል። እንግዲህ እንደኛ ሀገር ስንዴት አስቸጋሪ የሚያደርገው የቫይረሱን የዘረመል ጄኔቲክስን ሲኳንሱን ጥናቱን አናደርግም። ለማናደርግ የትኛው መጥቶ ነው አሁን ከፍ ያለ ወረርሽኝ ያለው ወይስ ወደፊት እንዴት ይሆናል የሚለውን ለመረሰብ ያስቸግራል። እዛ ጥናቱ ስለማይደረግ እዚህ ግን ጥሩ ነው ያለው ሁኔታው መከተብ ነው ዋናው።
መልካም ዶክተር አሰፋ ምናልባት ተምሽቶ የመጨረሻ የምናደርገው ጥያቄ ምንም እንኳን ክትባቱን ያገኙ ሰዎች ቀደም ብሎ እንዳገለጹት በአብዛኛው በአጥጋቢ መልኩ ለቫይረሱ የመጋለጥ እድላቸው የቀነሰ ቢሆንም አልፎ አልፎ የተከተቡ ሰዎችም ላይ መታየቱ አልቀረም። ባለፈው ሳምንት መገባደጃ የብሪታንያው ጠቅላይ ሚኒስትር ቦሪስ ጆንሰን ለቫይረሱ ከተጋለጠ ሰው ጋር ቅርበት ያለው ሁኔታ ስለነበራቸው ለጥንቃቄ ሲሉ ራሳቸውን ማራቃቸው ወይም ከሌሎች ማግለላቸው ተነግሯል። በዚህ በዩናይትድ ስቴትስ ሁለት ከቴክሳስ የሆኑ ዲሞክራቶች ለቫይረሱ መጋለጣቸው በአጠቃላይ 5 ሰዎች ያህል ለቫይረሱ መጋለጣቸው በምርመራ መረጋገጡ ተገልጿል። እኚህ ሰዎች አብዛኞቹ ሁለቱንም ክትባቶች ከወሰዱ በኋላ ነው እና እንዲህ የሆነ ያለው ምን ያህል ይዘወተራል? ምን ያህል እናንተ በስራችሁ ገጥማችኋል? ክትባቶቹ 95% 94% ብቃት አላቸው እንበል እንጂ 100% ከሚለው ያነሰ ነው እና ሌሎች ምክንያቶችም ካሉ አልፎ አልፎም ቢሆን አንዳንድ ጊዜ በብዛትም ባይሆን ከተወሰደ በኋላ የሰዎች ለቫይረስ ተጋልጠው የሚገኙበት ሁኔታ የመኖሩን አዝማሚያ እንዴት ይገልጹታል?
አዎ እንግዲህ ጥናቱን ሲደረግ ክትባት በተሰጣቸውና ባልተሰጣቸው ኢንፌክሽኑ በሁለቱም ላይ የታየው መጠኑ ነው በጣም የተለያየው። የተከተበው ሰው ኢንፌክሽን የመያዝ እድሉ በጣም ትንሽ ነው። ከተያዘ ደግሞ የጠና አይሆንም። ቀለል ያለው የማይልድ የምንለው አይነት ሊታይ ይችላል። አሁንም ፉሊ ቫክሲኔትድ የምንለው ሙሉውን የተከተበ ሰው የምንለው ለምሳሌ የሞደርና የፋይዘር ከሆነ ሁለቱን ዶዝ ወስዶ 2 ሳምንት የቆየ ወይም የጆንሰን ጆንሰን ሆኖ ተከትቦ 2 ሳምንት የቆየ መከላከያ ሰርቷል ብለን የምናስበው ማለት ነው ፉሊ ቫክሲኔትድ የምንለው። እንደዛ አይነት ሰው ግን ኢንፌክሽን ሊይዘው ይችላል። ማይልድ በሽታ
ጥሩ ያልሆነ እያሉ ነው።
እንደ ጠንከር ያለ አይነት ጉንፋን ትንሽ ግን ሆስፒታል አያስወስደው ወይም ለሞት አያደርስም እና ከ5% በታች ነው እሱ። ለዚህ እኮ ነው የተከተበ ሰውም ቢሆን ማስክ ያርግ የምንለው የተወሰኑ ቦታዎች አካባቢ ለራሱ። ሁለተኛ ደግሞ የተከተበ ሰው ኢንፌክሽን ቢይዘው ማይልድ በሽታ ሲሆን ብዙ ስሜት አያሳይም። ነገሩ ጥሩነቱ የማሰራጨት እድሉ ዝቅ ያለ ነው የዛ አይነት ሰው ምክንያት የቫይረሱ ቁጥር ያነሰ ነው። ግን ስቲል ሊያሰራጭ ይችላል። እና ለዛ ነው ማስክ ማድረጉ ለራሱ ለሌላውም በተለይ ኢንዶር ምንለው የተጠቃቃ አካባቢ እናረጋቸው ነገሮች ቤት ውስጥ ቁጭ ብለን ደረጅም ጊዜ ብናሳልፋቸው ጊዜ በዛ ላይ ደግሞ አብሮን ያለው ሰው ይከተብ አይከተብ አናውቅም ብዙ ሁኔታዎች ላይ። ስለዚህ አሁንም ትንሽ ሪትራክት ማድረግ እኔ ሞር ኮንሰርቫቲቭ ነው በዚህ አይነት ነገር ላይ የምወስደው። ከላከሉ ይሻላል ቀደም ብለን አይ ይህን ነገር ብሎ ቀልል አድርጎ ሁሉም ሰው የተከተለለት ስለሆን ለምሳሌ ቤተክርስቲያኖች ከፈትፈት ካሉ እንዳል ነው ቅድም ለምሳሌ ግራጁዌሽን ምን አገር ቤት አሁን አንዳንድ ግራጁዌሽኖች እያየሁ ነበር እና ያሰጋል እሱ ጥሩ አይደለም። እና መከላከል ላይ ማተኮር ላይ ያስፈልጋል ነው።
መልካም። በዚህ በዩናይት ስቴትስም ሆነ በዓለም አቀፍ ደረጃ በአፍሪካም ተስፋ ያለውንና አሁንም ጥንቃቄ መደረግ ያለበት አሁን ያሉ ሁኔታዎችን ዝርዝር ያስረዱበትን አጠር ያለ ቃለ ምልልስ ነው ያደረግነው። ዶክተር አሰፋ የኮቪድ ጉዳይ ገና ያነጋግረናል። መላዎቹም ሙሉ በሙሉም ሰዎች የነጻ የሚሆኑበት ወይም ራሳቸውን መከላከል የሚችሉበት ሁኔታ እስኪፈጠር ድረስ በተለያዩ ርዕሶች ላይ እንዲሁን እንነጋገራለን። ለዛሬው ግን ለአሁኑ ለጊዜው አመሰግናለሁ። እግዚአብሔር ይስጥልኝ።
አድማጮች የውይይቱን ሙሉ ክፍል በዌብሳይታችን ላይ ታገኙታላችሁ። ወደ ተከታዩ ዝግጅት እንሰዳችሁ። በኢትዮጵያ የማንበብ ባህል ከጊዜ ወደ ጊዜ እየቀነሰ መምጣቱን ምክንያታዊና የሰከነ ማህበረን ለመፍጠር እንዲሁም በእውቀት ላይ የተመሰረተ ኢኮኖሚን ለመገንባት የሚደረገውን ጥረት አዳጋች ያደርገዋል። ይህን ችግር ያስተዋሉ ነዋሪነታቸውን በዩናይትድ ስቴትስና በአውሮፓ የሆነ 3 ኢትዮጵያውያን ባቋቋሙት ግዙፍ የተሰኘ የቴክኖሎጂ ተቋም የግለሰቦችን የማንበብ ባህልን የሚያዳብር ደራሲ ሰዎች ደግሞ በቀላል ወጪ ስራዎቻቸው ለአንባቢያን እንዲደርሱ የሚያደርግ አፍሮ ሪድ የሞባይል መተግበሪያ ሰርተው አቅርበዋል። መተግበሪያው ለህፃናትና ለአዋቂ የሚሆኑ መጽሐፍቶችን በነጻና በግዢ የሚያቀርብ ሲሆን የማንበቢያ ጊዜ ለሌላቸው ደግሞ በድምጽ ተቀርጸው መስማት እንዲችሉም ያደርጋል። ስመኝሽ የቆየ የዚህን ቴክኖሎጂ መስራቾች እንግዳ አድርጋ ጋብዛቸዋለች። ስማቸውን በማስተዋወቅ ይጀምራሉ።
ዳዊት ሰገኔ አለሙ እባላለሁ። የሶፍትዌር ኢንጂነሪንግ ባለሙያ ነኝ። ወደ ስዊዘርላንድ ከመጣሁ አንድ 10 ዓመት ሆኖኛል። 11 ዓመት በባዮሜዲካል ካምፓኒ ውስጥ የሶፍትዌር ኢንጂነሪንግ ፕሮጀክት ማኔጀር ሆኜ ነው የምሰራው።
ነቢዩ የሴፍ ሀይለ ስላሴ ይባላለሁ። እኔም ሶፍትዌር ዲቨሎፐር ነኝ ባይ ፕሮፌሽን። የኢኮኖሚክስም ተማሪ ነኝ ከረንትሊ። በኤጁኬሽን ጋቨርንመንት ኮንትራክቲንግ እና በናንፕሮፊት ሴክተር ላይ ነው ብዙውን ጊዜ የሰራሁት።
እሺ፣ ሰላም። ስሜ ብዝነት ማሙዬ ብርሃን ይባላል። እኔም በተለያዩ የአሜሪካን ፎርቹን 500 ካምፓኒዎች ውስጥ በኢንፎርሜሽን አሴ ሶፍትዌር ኢንጂነር፣ አሴ ዴቨሎፐር፣ አርክቴክት፣ ማናጀር፣ ዳይሬክተር ሆኜ አገልግያለሁኝ። ከ2015 ጀምሮ ደግሞ የራሴን ዴችራይ ግሎባል የሚባል የአይቲ ኮንሰልቲንግ ካምፓኒ አቋቁሜ በዛ ኮንሰልታንት ኢንዲፔንደንት ኮንሰልታንት ሆኜ ነው እየሰራ ያለሁት።
ሁላችሁም የመረጃ ቴክኖሎጂ ባለሙያ ናችሁ። በየግላችሁ ለረጅም ዓመታት በተለያዩ ድርጅቶች ውስጥ አገልግላችኋል። አሁን ደግሞ ግዙፍ ዲጂታል ሰርቪስ በተሰኘ ተቋም ስር ተሰባስባችሁን ያገኘኋችሁና ለምን ዓላማ ነው የተሰበሰባችሁት? ዳዊት ካንተ ልጀምር።
ዝናን እኔም ከሀገር ከወጣን ምናልባት 15 ዓመት፣ ነብዩ ከሀገር ከወጣ ከዚያም ጊዜ በላይ ይሆናል ይመስለኛል። እኔ አሁን የ7 ዓመት ልጅ አለኝ። ናትናኤል የሚባል ለልጅ ተረትን ማንበብ ፈልግ ነበረ። የአማርኛ ተረቶች መጽሐፎችን ላገኝ አልቻልኩም። እዚህ ከኢትዮጵያ ለማስመጣት ሞከርኩኝ። ከኢትዮጵያም በቀላሉ አግኝቶ ይዞልኝ ሊመጣ የሚቻለ ሰው አላገኘሁም ነበረ እና እኔም በኢትዮጵያ ቋንቋ የተጻፈ መጽሐፍ ከነበብኩኝ አንድ 15 ዓመት ሊሆነኝ ነው እና ያንን ሳይ ይሄ ነገር ምናልባት ለእኔ ብቻ አይደለም ይሄ ችግሩ ብዬ ለብዙናም ሳዋየው የብዙናም ችግር አንድ አይነት ሆኖ ተገኘ እና ይሄንን ስናይ ምናልባት ይሄ ነገር የእኛ ብቻ ችግር አይመስልን ብለን ተወያየን ከነነብዩ ጋር። ከዛ ቀስ ቀስ እያለ ስናየው የሁሉም ሰው ችግር ሆኖ ነው የምናየው። ይህን መጽሐፍ አስልክልኝ፣ ይህን መጽሐፍ አስመጣልኝ ተብሎ ነው ማንበብ የሚቻለው ከኢትዮጵያ ውጭ ያሉ ሰዎችን። የኢትዮጵያን ሊትሬቸር ይህንን ትልቅ ካልቸር ያለን ሕዝብ መጽሐፎቻችንን ማንበብ እንችለው በትልቅ ችግር እንደ በርበሬ አንድ ሽሮ በሻንጣ ተጭኖ መጥቶ ነው። ያንን ስናየው ይህንን ችግር በቴክኖሎጂ መቅረፍ እንዴት ያቅተናል ብለን ተነሳስተን ይህንን መጽሐፍን በዲጂታል ፐብሊሽ ማድረግ ለተጠቃሚዎችን በቀላሉ በስልካቸው እና ባላቸው በእጃቸው ላይ ባለ ቴክኖሎጂ ለማስገኘት የሚችል ሶሉሽን መፍትሄ መፈለግ አለብን ብለን ተነሳስተን የገባንበት እንግዲህ
ኢትዮጵያ እንደ ሀገር በስነ ጥበብና በስነ ጽሁፍ ዘርፍ ቀደምት ከሚባሉት ሀገራት መካከል አንዷ ናት። አንተ ቀደም እንደጠቀስከውም የተለያዩ ታሪኮች የተለያዩ ስነ ጽሁፍ ስራዎች አሏት። በዘርፉም ደግሞ ብዙ ባለሙያዎች አፍርታለች። ግን አሁን ካለንበት የቴክኖሎጂ ዘመን ጋር መራመድ አልቻለም እያላችሁኝ ነውና እስኪ ያ ባለመሆኑ በዘርፉ ያስተዋላችኋቸው ችግሮች ምንድናቸው? ነብዩ ወደ አንተ ልምጣ።
ዳዊትም እንዳለው መጀመሪያ ያው የዲስትሪቢዩሽን ችግር በጣም ትልቅ ችግር አለ። እሱ ጋር ያው በቴክኖሎጂ ባለመታገዙ ያለው ያሁን ላይ የስነ ጽሁፍ ሀብት በዓለም ዙሪያ ያሉ አንባቢያን ሊደርስ አልቻለም። ትልቁ እሱ ነው። ከሱ ጋር ደግሞ አብሮ የሚሄደው የፐብሊሽንግ ኮስት ነው። አንድ መጽሐፍ ለማሳተም በጣም ውድ ነው። ብዙ ደራሲያን በብዙ ውጣ ውረድ ነው ስፖንሰር ፈልገው የሚጠይቀው ወጪ በጣም ትልቅ ነው። እና ግን በቴክኖሎጂ ይህንን ፕሮብለም ይህንን ችግር ለመፍታት ስንነሳ ኦልሞስት ኖ ኮስት ለደራሲው በቃ ምንም ወጪ አይኖርበትም ማለት ነው። ደራሲ በቃ ስለ ድርሰቱና መጽሐፍ ስለሚፈልገው ሀሳብ ብቻ እዛ ላይ ፎከስ እንዲያደርግ በጣም ይረዳል።
ብዙ ነደሞ ዳንተ ልምጣ። ኢትዮጵያ ውስጥ የአንባቢያን ቁጥር እየቀነሰ ሄዷል እየተባለ በተደጋጋሚ ይነገራል። ምናልባት የስነ ጽሁፍ ውጤቶች ከቴክኖሎጂዎች ጋር መራመድ አለመቻላቸው ለዚህም ጉዳት አድርሷል ብላችሁ ታስባላችሁ?
እንደ አንድ ምክንያት ይወሰድ ይችላል። በተለይ አሁን ነው አብዛኛው ሰው ስልኩ እጁ ላይ ነው ያለው። በተለይ በሶሻል ሚዲያው ላይ አብዛኛው ወጣት ኢንጌጅድ ነው። የሚያሳየን የሚነበብ እና በዚህ በሊትሬቸሩ በኩል በዲጂታል መልክ ለአንባቢው መቅረብ ቢችል የሚያነበው ሰው ያለ ይመስለኛል። ከዚህ በፊት ዋና ከተማዎች ላይ በወረቀት መልክ ታትሞ ያለውን መጽሐፍ ነው ማግኘት የሚቻለው። የህዝብ መጽሐፍት ቤቶች በየገጠር ከተማ ተስፋፍተው የሉም። በተለይ ደግሞ ይሄ የሊትሬቸር የስነ ጽሁፍ ካልቸር ባህልን ታሪክን የያዙ መጽሐፍቶች ደግሞ በብዛት በትምህርት ቤት ላይብረሪ ውስጥ የማታገኛቸው ናቸው። ስለዚህ ቢታገዝ ኖሮ በቴክኖሎጂ በኩል በዲጂታል መልክም እንደ አማራጭ ደራሲያን የስራ ውጤታቸውን ማቅረብ ቢችሉ ኖሮ የማንበብ ካልቸሩን ማምጣት ይቻላል የሚል እምነት አለኝ። ያንን ሽፍት ለማምጣትም ነው እንደ አንድ ግብ የያዝ ነው።
ዳዊት ወደ አንተ ልመለስ። እንግዲህ እነዚህን ችግሮች ለመፍታት መፍትሄ ብላችሁ ያመጣችሁት አፍሮሪድ የተሰኘው የሞባይል መተግበሪያ ነው። እንግዲህ እንዳየሁት በተለያዩ ርዕሶች ዙሪያ የተጻፉ መጽሐፎች በነጻም በግዥም መልክ ቀርበዋል። ስለ ደራሲያኑ ስለ ስራቸው መረጃዎችም ተካቶበታል። ምን ያክል ጊዜ ፈጀ ይሄ ስራ? ሂደቱስ ምን ይመስል ነበር?
የመጀመሪያ ስራችን የነበረው ከደራሲያን ጋር በቅርበት መስራት እንፈልጋለን። በቅርበት ማለት እጅና ጓንት ሆነን መስራት እንፈልጋለን። ምክንያቱም ደራሲያን ከኛ ጋር መስራት ሲያስፈልጉ አንባቢያንን ኢንጌጅ ማድረግ ካልተቻለ የእኛ ስራ ውጤት ትርጉም አይኖረውም። እሳችንም አንድ ላይ ተሰባሰብን፣ በዙም እያነጋገርናቸው ችግራቸውን የሚቀርፍ ነገር ነው ወይ የሚለውን ነገር ቫሊዴት ለማድረግ እና ያ ትልቁን ጊዜ የወሰደብን እሱ ይመስለኛል። አትሊስት 6 ወር ከዛም በላይ ወስደን ደራሲያንን በቅርበት አነጋግረን የእነሱንም አስተያየት እና ግምገማ ወስደን እነኛን ኢንክሉ አድርገን እስካሁን ያለንበት ደረጃ ላይ ደረሰናል። አፕሊኬሽኑ በአፕል ስቶር እና በጉግል ፕሌይ ስቶር ይገኛል። እነዚህ ደረጃ እስክንደርስ አንድ አመት በላይ ወስዶብናል። ከአንድ አመት ከሶስት ወር ከአንድ አመት ከአራት ወር በላይ ወስዶብናል።
እንግዲህ ኢትዮጵያ ውስጥ የብዙ በተለይ ፈጠራ ስራዎች ራስ ምታት ኮፒራይት ይመስለኛል እና ምናልባት ትንሽ ፍርሃቱም ሊኖር ይችላል ብዬ አስባለሁ። እስኪ ወደ ነብዩ ልምጣና በተለይ በዚህ በኮፒራይት ጋር በተያያዘው ጉዳይ ላይ ድርጅታችሁ ደራሲዎቹ የኮፒራይት መብታቸው እንዲጠበቅ የሚያደርገው በምን መልኩ ነው?
ትክክል ነሽ። ኮፒራይት በጣም የሁሉም ደራሲ ኮንሰርን ነበረ። አሁን በኦንላይን ደራሲዎችን መጽሐፍ በፒዲኤፍ ኮፒ ተደርጎ ምናምን ኢቨን በአንዳንድ ፐብሊሽንግ ካምፓኒዎች ያለ ደራሲው ቅናሚ ታትሞ የሚወጡበት ሲቹዌሽኖች አሉ። እኛ መጀመሪያ ከአፕሊኬሽኑን ስናስበውም ይህንን ኮፒራይት ፕሮቴክት የማድረግ ስራ መስራት እንዳለብን ተገንዝበናል። በእኛ አፕሊኬሽን 100% የደራሲው ኮፒራይት በተጠበቀ መልክ ነው ዲስትሪቢዩት የሚደረገው መጽሐፉ። የተጠቀምነው ቴክኖሎጂ ዲአርኤም የሚባል ኢንክሪፕሽን ፕሮሰስ አለው። መጽሐፉ ዳውንሎድ ወይ የሚነበበው በእኛ አፕሊኬሽን ውስጥ ብቻ ነው። መጽሐፉ ከእኛ አፕሊኬሽን ውጭ ወጥቶ ዲስትሪቢዩት የሚደረግበት ሌላ ሁኔታ አይኖረውም።
ብዙአየሁ ወደ አንተ ለምጣ። እስካሁን ምን ያክል ደራሲዎችን አሳምናችሁ ስራቸውን ማቅረብ ችላችኋል? በምን መልኩስ ነው እነዚህን ደራሲዎች የመረጣችኋቸው? የተመረጡበት መስፈርት አለው?
መጀመሪያ ላይ ቅድም ዳዊት እንዳለው የደራሲዎችን ፕሮፋይል ኮንታክታቸው ማግኘት ራሱ በጣም አስቸጋሪ ነበርና አዲስ አበባ ላይ የኮንታክት ኦፊስ አቋቁመን እዛ አንድ ወኪል አለን። በሱ አማካኝነት አትሊስት የደረሰት ስራዎችንም በመድረክም ላይ በሚዲያም ላይ በጣም የሚታወቁ እንደነ እንዳለ ጌታን፣ ኤፍኤም እነ ዶክተር በደሉን ዋን ቱ ዋን ለማግኘት ችለናል። ከነሱ ሜይንሊ ያው ፊድባክ መጀመሪያ ከነሱ አስተያየታቸውን እኛ ያሰብናቸው ፕሮብሌሞች ትክክለኛ ችግሮች ናቸው ወይ፣ እነኚህ ችግሮች ደግሞ ልንፈታ ያሰብንበትን መንገድ ትክክል ነው ወይ የሚለውን ከነሱ ቫሊዴሽን ማግኘት ነበረብንና መጀመሪያ ከነሱ ጋር ነው መስራት የጀመርነው። አሁን አፍሮሪድ ላይ ወደ 10 አካባቢ የሚሆኑ ደራሲያን ስራቸውን ኦልሬዲ ፐብሊሽ አድርገናል። ሌሎችም ደግሞ ቁጥራቸው ከፍ ያለ ፓይፕላይን ላይ ናቸው። የኮንትራክት ኔጎሺዬሽን እና ዲስከሽኖች እየተካሄዱ ነው ያሉት።
ተጠቃሚ ብላችሁ የምታስቡት ወይም አንባቢ ገዢ ብላችሁ ታርጌት ያደረጋችሁት በውጪ የሚኖረውን የኢትዮጵያ ማህበረሰብ ነው ወይስ ኢትዮጵያ ውስጥ ያለውን ነው? ይሄን ጥያቄ አነሳሁት እንግዲህ በተለይ የሞባይል መተግበሪያው የኢንተርኔት አቅርቦትንም መሰረት ያደርጋል። ያከፋፈል ደግሞ ገንዘብን ለመቀበል የሚጠይቀው መስፈርትም አለ። ከነዚህ ከመሳሰሉት ጉዳዮች ጋራ ስለሚያያዝ ነው። እስኪ ምናልባት ዳዊት ወደ አንተ ልምጣ።
አንዱ በኢንፎርሜሽን ቴክኖሎጂ መጠቀም ትልቁ ነጥብ ምንድነው? ኢንፎርሜሽንን ዴሞክራታይዝ የማድረግ ተጽዕኖ አለው። ገጠርም ያለ ከተማም ያለ አሜሪካም ያለ ወይም አውሮፓም ያለ ኢትዮጵያም ያለ ሰው እኩል ሊገኝ ሊገለገልበት የሚችል መሳሪያ ነው እና በእኛ ፍላጎት አንጻር ቢሆን ኖሮ ሁሉም ሰው እኩል እንዲያገኘው ነበር የምንፈልገው። አሁን ትልቁ ያጋጠመን ችግር ምንድነው? እነኚህ ደራሲያን ስራዎቻቸውን በእኛ ፕላትፎርም ሲያቀርቡ የተወሰኑት በነጻ እንዲነበብላቸው የፈለጉና ያቀረቡ አሉ። አብዛኛዎቹ ግን በገንዘብ የሚከፈል ወይም በገንዘብ የሚገዙ ናቸው መጽሐፍቶቹ። እና ያንን ገንዘብ መሰብሰብ የምንችለው እስካሁን ድረስ ባለው ሁኔታ በውጪ የክሬዲት ካርድ ፔመንት ሲስተም ነው እና በዛ ምክንያት አፕሊኬሽኑ ሁሉም ጋር መገኘት ቢችልም ነጻ የሆኑት መጽሐፎችን የትኛውም ሀገር ያለ ሰው ኢትዮጵያም ውጭም ያለ ሰው ማንበብ ቢችልም ለጊዜው በገንዘብ የሚገዙ መጽሐፎችን ማንበብ የሚችለው ከኢትዮጵያ ውጭ ያለ ወይም ኢትዮጵያ ውስጥም ቢሆን ኢትዮጵያ ውስጥ ያለ ግን በክሬዲት ካርድ መክፈል እና መጠቀም የሚችል ሰው ብቻ ነው። ያ ነው እንግዲህ ሊሚቴሽናችን።
ምናልባት ወደፊት ይሰፋል ብላችሁ ታስባላችሁ?
እዚህ
ላይ መጨመር እችላለሁኝ። ያው እንደ መጀመሪያ ግብ የወሰድነው ዲያስፖራ ያለው ኮሚኒቲ እና መክፈያ የስታንዳርድ ክሬዲት ካርድ መክፈያ አቅም ያላቸውን ታርጌት ያደረግነው ያንን ነው። ጎን ለጎን ደግሞ አሁን በኢትዮጵያ የፔመንት ሲስተሙም የፋይናንሻል ሕጉም ይሄ በዚህ በኢኮሜርስ አካባቢ ገና አሁን ነው እየወጣ ያለው በፖሊሲ ደረጃ እና በኢትዮጵያ ውስጥ ያሉ የፔመንት ሲስተሞችን ኢቫሉዌት እያደረግን ነው። ለምሳሌ በቅርብ ቴሌብር በኢትዮጵያን ቴሌኮሙኒኬሽን አንድ የመክፈያ አማራጭ ሆኖ ወደ ገበያ ወጥቷል። ግን እንደዚህ ኢንተግሬት ለመደረግ ገና ሬዲ አይደለም እና እነሱን እየጠበቅን ነው። ፕላስ እዛው ደግሞ ኢትዮጵያ ውስጥ ካምፓኒያችንንም ህጋዊ በሆነ መንገድ ፎርም አድርገን ኢንተግሬት ለማድረግ በዝግጅት ላይ ነን እና በቅርብ ጊዜ በኢትዮጵያም በኢትዮጵያ ያሉ አንባቢዎች በብር የሚገዙበትን ሁኔታ እናመቻቻለን።
ስለዚህ ነብዩ ወደ አንተ ለምጣ። ደግሞ እስቲ እንግዲህ ከዚህ ቀደም ተመሳሳይ ስራዎች ሲሞከሩ አይቻለሁኝ እና ግን ብዙዎቹ እንዳሰቡት አልተለመደላቸውም ወይም አልቀጠለም። ምናልባት ከባህል ጋርም ሊያያዝ ይችላል፣ ከውቀት ጋርም ሊገናኝ ይችላል እና ብዙም ሰብስክራይብ አድራጊ ወይም ተጠቃሚ ሳያገኙ ይቀራሉና የእናንተ ያሰራችሁት መተግበሪያ በትክክል ጥቅም ላይ እንዲውል እና ያሰባችሁትን ግብ እንዲመታ የተለየ ያደረጋችሁት ወይም የምታደርጉት ነገር ይኖር ይሆን?
ትክክል ነሽ። እኛ የመጀመሪያዎቹ አይደለንም እንደዚህ በዲጂታል መጽሐፍን ማቅረብ ሲጀመር። አይ ቲንክ ትልቁ ነገር እኛን ሜቢ ሰክሰስፉል ያደረገናል ብለን ያሰብነው ፎር ዘ ሎንግ ተርም ነው። ማለት ይሄ የባጭር ጊዜ ውስጥ ፕሮፊት ተገኝቶበት ባጭር ጊዜ ውስጥ ማለት ጊዜ የሚፈጅ ፕሮሰስ ነው እና ይህንን በደንብ ተገንዝበንበት ነው የገባ ነው። ሰው በሚቀጥሉት 2-3-4 ዓመታት እንደዚህ ከዛም በላይ ቢፈጅ በዚህ ፕሮሰስ ውስጥ ጠንተን በኋላ ላይ ሰክሰስፉል እንሆናለን አምነን የገባ ነው። እንዳውም አንድ ደራሲ ጋር እንደ ስናወራ ይሄ ፕሮጀክት ለእናንተ አይደለም ለልጆች እና ለልጅ ልጆቻቸው ነው ብሎናል። ግን የተለየ ነገር ታደርጋላቸው ያልሽው እውነት ነው። ይሄ ካልቸራል ሽፍት ይፈልጋል። ይሄ
ኢትዮጵያ ውስጥ ብቻ ሳይሆን ማለት እንደዚህ የልባብና የቴክኖሎጂ ገና እያደገበት ባለ ኢንቫይሮንመንትም ሳይሆን እዚህ በዌስተርንም ውስጥ አሁን ገና ነው በዲጂታል የማንበብ ካልቸሩ ኦቨርቴክ እያደረገ የመጣው። ሰው ዝም ብሎ ከኛ ጋር መጽሐፍ ገዝቶ ማንበብ ብቻ ሳይሆን የአንባቢያን እና የደራሲያን ኮሚኒቲ ቢልድ ለማድረግ ላይም እንሰራለን።
ወደ ብዙነህ ልመለስ እና እስኪ እንደምትነግሩኝ ከሆነ በመጽሐፍ መልክ ታተመው የወጡትን ብቻ ወደ ዲጂታል ቅርጽ መቀየር ብቻ ሳይሆን የማሳተምም አላማ አላችሁና ራሳችሁን አሳታሚ አድርጋችሁ ትቆጥራላችሁ?
እንግዲህ አፕሊኬሽናችን ሁለት ነገር ነው ያለው። አንደኛው የደራሲያንን ሊትሬቸር በእኛ ፕላትፎርም ላይ ለአንባቢዎች ማቅረብ ሲፈልጉ የነሱን ኮንቴንት የኮፒራይትን ባስጠበቀ መልክ ሴኩሪቲን እና የተለያዩ ነገሮችን እንደገና ደግሞ ለማንበብ በድምጽ ከሆነ ደግሞ በትክክል አፕሊኬሽኑ በሚመች ለአንባቢያን ጆሮ በሚስማማ መልክ መቀናበር መቻል አለበትና ያን ሁሉ የምንሰራበት ዲጂታል ፐብሊሽንግ ፕላትፎርም አለን። ግን በሂደት ያው ከደራሲያን ጋር ለዚህ በቅርብ ስንሰራ በእኛ አቅም ውስጥ እስከሆነ ድረስ ያሉትን ችግሮች እናገዛለን። በተወሰነ ደረጃ አሁን ለምሳሌ የተረት መጽሐፎችን ከተለያየ ቦታ ኮምፓይል አድርገን የአፍሮሪድ ሲሪስ ብለን የጀመርነው አለ። በሂደት ኮንቴንቱን በማዘጋጀት ማለት ነው እዛ ውስጥም ኢንቮልቭ እናደርግ ይሆናል። በአጭር ጊዜ ግን ፕላትፎርሙን ለደራሲያን አቬለብል ማድረግ የነሱን ኮንቴንት እዚህ ላይ ፐብሊሽ እና ዲስትሪቢዩት ማድረግ ለአንባቢያን ደግሞ አፕሊኬሽኑን አቬለብል አድርገን የሚያነቡበትና የሚያዳምጡበትን ጥሩ ኤክስፒሪየንስ እንዲኖራቸው ማድረግ ነው።
ነብዩ ዳንተ ለምጣ ድርጅታችሁ ግዙፍ ነው ስሙ ምናልባት የማስፋትና ሌሎች ቴክኖሎጂ ውጤቶችን የመጠቀምና ሌሎች መስራት የምታስባቸው ስራዎች አሉ?
ሰርቪስ ነው የሚባለው። የተለያዩ የበኛ ማህበረሰብ ውስጥ በዲጂታል ፎርም በዲጂታል መልክ ሶልቭ ልናደርጋቸው የምንችለው ችግሮችን ያለንን የአመታት ኤክስፒሪየንስ ተጠቅመን እነሱን ችግሮች ለመቅረፍ ነው ዋና ሀሳባችን። ስፔሻሊ አሁን ፎርኤግዛምፕል የፋይናንሽል ቴክኖሎጂ ፊንቴክ አካባቢ እዛም አካባቢ አንዳንድ ሀሳቦች አሉን። በኢኮመርስ ውስጥም ወደዛም ቨንቸር ልናደርግ እንችላለን። ለሶሳይቲም በጣም ይጠቅማል ብለን የምናስባቸውን ፕሮዳክቶች እዛ ውስጥ እንደምንገባ እርግጠኛ ነኝ።
እንግዲህ እንደ ሀሳብ ማጠቃለያ እናድርገው እና ሁላችሁም በቴክኖሎጂ ሙያ ውስጥ ለአመታት ያገለገላችሁ እንደመሆናችሁ መጠን በተለይ ለወጣቶች በዚህ ዘርፍ ስር እንዲሰማሩ ሊሆን ይችላል ወይም ደግሞ ከዓለም እኩል መራመድ እንዲችል ወጣቱ ከሙያችሁም አሁን ከምትሰሩት ስራ ጋርም በተያያዘ ለወጣቱ የምታስተላልፉት መልእክት ካለ በሱን አጠናቅ።
በዓለም ላይ የምናያቸው ነገሮች በሙሉ አጠገባችንም ሩቅም ያሉት ነገሮች ሁሉም የተሰሩት እኛኑ ከመሰሉ ሰዎች ነው እና ሁሉንም ነገር ማድረግ አንችልም፣ ግን አንድ ነገር ማድረግ እንችላለን እና ያንን ነገር አድርጉ ነው። ትዕግስቱ እስካለ ድረስ አንድን ፕሮጀክት ወይም አንድን ስራ ታጋሽ ሆነን ጊዜ ሰጥተነው እና ካለቀቅ ነው ከዛ ችግር በላይ ትልቅ ነገሮችን ሶልቭ ማድረግ እንችላለን፣ ትልቅ ነገሮችን ማሻሻል እንችላለን። ስለዚህ ለያዝነው ነገር ወይም ለምንሰራው ነገር ትዕግስት ይኖረን እና ያ ነው እንግዲህ ላስተላልፍ የምፈልገው መልእክት ይሄ ነው ይመስል።
እንግዲህ የኢትዮጵያን የስነ ጽሁፍ ውጤቶች ለማዘመን ቴክኖሎጂ መሰረት አድርጋችሁ እያደረጋችሁት ስላላችሁት እንቅስቃሴ ይበል የሚያሰኝ ነው። ስራችሁ ደግሞ አድጎ ትልቅ ደረጃ ደርሶ በድጋሚ እንግዶቻችን ሆናችሁ እንደምንገናኝ ተስፋ አደርጋለሁ። ለዛሬው ግን ለነበረን ቆይታ በአድማጮች ስም በጣም አመሰግናለሁ።
እኛም በጣም እናመሰግናለን።
ስመኝሽና እንግዶቿን እናመሰግናለን። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭት ነው እየተከታተላችሁ ያላችሁት። በዌብሳይታችን amharic.voenews.com ላይ እንገኛለን። በአት ቪኦኤ አምሃሪክ የፌስቡክ ገጻችን ላይ የቀጥታ ስርጭታችን እየተላለፈ ይገኛል። #voenews ብላችሁ ደግሞ በትዊተር ተከታተሉን። ስርጭቶቻችንን ከኦዲዮ ናው በተጨማሪ በእጅ ስልካችሁ voe.horn.mobile ላይ ታገኙናላችሁ። ከሰኞ እስከ አርብ በአህዱ ራዲዮ 94.3 ላይ እንገኛለን። ዋና ዘጋጅ ሰለሞን አባተ፣ ያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። ወደ ተከታዩ ዝግጅት እንወሰዳችሁ። ك 200 በላይ የዓለም ሀገሮችን የወከሉ ከ11000 በላይ አትሌቶች ለሁለት ሳምንት ያህል የሚፎካከሩበት ታላቁ የስፖርት ትዕይንት ኦሎምፒክ ትላንት በይፋ ተጀምሯል። በኮቪድ-19 ምክንያት ለአንድ ዓመት የተገፋው አውራ የስፖርት ጨዋታዎች አውድ አከፋፈቱም እንደከዚህ ቀደሞቹ የኦሎምፒክ ክንውኖች የደመቀ አልነበረም። እንዲያውም አንዳንድ መገናኛ ብዙሃን ቆሌ ቢስ ኦሎምፒክ ብለውታል። የዓለም አቀፉ የኦሎምፒክ ኮሚቴ ፕሬዝዳንት ቶማስ ባህ ግን የተስፋ ቅጽበት ሲሉ የውድድሩን መጀመር አሞግሰዋል። ሀብታሙ ስዩም ያጠናቀራቸውን አጫጭር የኦሎምፒክ ታሪኮች መድብል ያዳምጡ።
ሶማሊያ ሁለት ተወዳዳሪዎችን ብቻ ያዘ ቡድኗን ወደ ጃፓን ሸኝታለች። በሀገሪቱ ፕሬዚደንት መሐመድ አብዱላሂ ፎርማጆ ሸኝት የተደረገለት ቡድን በታሪኩ ለመጀመሪያ ጊዜ ከሩጫ ስፖርት ጋር ባልተገናኘ ዘርፍም ወኪል ልኳል። ታሪካዊቷ ተወዳዳሪ ራምላ አሊ ትባላለች። በቦክስ ስፖርት ሶማሊያን በኦሎምፒክ አውድማ ትወክላለች። አብሯት የ800 ሜትር ሩጫ ተወዳዳሪው አሊ አይዶ አምርተዋል። የሶማሊያ ኦሎምፒክ ኮሚቴን የሚመሩት መሐመድ አብዶ አሊ ተሳታፊ ለመሆን በመቻሉ ደስተኛ መሆናቸውን ተናግረዋል። በአፍሪካ ቀንድ ታዋቂ ከሆነው የረጅም ርቀት ሩጫ ዘርፍ በተለየ በመካከለኛ ርቀትና በቦክስ ስፖርት ሀገሪቱ ተወዳዳሪዎችን መላኳ ለወደፊቱ በተለያዩ ዘርፎች አትሌቶችን ለማፍራት ያላት እቅድ የመጀመሪያው እርምጃ መሆኑ ተነግሯል። ሶማሊያ በታሪክ በኦሎምፒክ አደባባይ ሜዳሊያ አግኝታ አታውቅም። የዘንድሮዎቹ ተወዳዳሪዎቿና አመራሮች ግን ይህን ታሪክ ለመቀየር እንደሚጥሩ ተስፋ ሰንቀዋል። የቶኪዮ ኦሎምፒክ አዘጋጆች በኦሎምፒክ መንደሮች ከተሰበሰቡ አትሌቶች መካከል የመጀመሪያዎቹ የኮቪድ-19 ቫይረስ ተጠቂዎች እንደተገኙ አስታውቀዋል። ዝርዝር መረጃ ባልሰጠው መግለጫ ሁለት በሃሩሚ ቀጠና ያረፉ የአንድ ሀገር በተመሳሳይ ስፖርት የሚወዳደሩ አትሌቶች ቫይረሱ እንደተገኘባቸው ይፋ ተደርጓል። አዘጋጆቹ በትናንትናው ዕለት ከኦሎምፒኩ ጋር የተገናኙ ሌሎች 10 ሰዎች ቫይረሱ እንደተገኘባቸውም ጠቁመዋል። ከነዚህ መካከል አንድ ተጨማሪ አትሌትም ተገኝቷል። ከተሳታፊ ሀገራት መካከል ደቡብ አፍሪካ ከእግር ኳስ ቡድን ልዑካኗ መካከል ሶስቱ ቫይረሱ እንደተገኘባቸው ይፋ አድርጋለች። ይህ በእንዲህ እንዳለ በቫይረሱ የሚያዙ የቶኪዮ ነዋሪዎች ቁጥር እያሻቀበ መሆኑ ተነግሯል። ጃፓናውያን የቫይረሱን ስርጭት ያባብስብናል በሚል የውድድሩን መከናወን ሲቃወሙ እንደነበረ ይታወሳል። አራት መቶ 31 ተወዳዳሪዎችን ያጠቃለለው የቻይና ስፖርት ልዑክ 777 እንደሚደርስ የተነገረ ሲሆን የሴት ተወዳዳሪዎች ቁጥር ከወንዶች ጋር ሲነጻጸር በእጥፍ ይልቃል። ዝቅተኛውን የተወዳዳሪ ዕድሜ ያዘችው ሴት ከከፍታ ወደ ባህር የመጥለቅ ስፖርት ተወዳዳሪ ናት። ኳን ሆንግ ቻን ስትሆን 14 ዓመቷ ነው። አንጋፋው ተወዳዳሪ ደግሞ የፈረስ ሽምጥ ጋላቢው ሊ ዢን ኪያንግ ናቸው። 52 ዓመታቸውም ነው። በታሪክ ቻይና በውጭ ሀገራት በተካሄደ ውድድር ላይ ያሳተፈችው ትልቁ የተወዳዳሪዎች ቁጥርም ነው ተብሏል። እኒህ በልምምድ ላይ የሚገኙት ደቡብ ሱዳናውያን አትሌቶች በኦሎምፒክ ላይ የስደተኞችን ቡድን ወክለው ከሚወዳደሩ 29 አትሌቶች መካከል የተካተቱ ናቸው። ቴግላ ላሮፕ የቡድኑ የበላይ ናቸው።
እኔ የምመራቸው 29 አትሌቶች አንድ ሜዳሊያ የሚያመልጠን አይመስለኝም። በጁዶ ስፖርት የሚሳተፉ ከብራዚል የመጡ ተወዳዳሪዎችም አሉን። ከዚህ ቀደም በቴኳንዶ ስፖርት የሜዳሊያ ተሸላሚ የሆነች ኢራናዊም የቡድናችን አባል ናት። ቴኳንዶ
አትሌቶቹ አፍጋኒስታን፣ ኤርትራ፣ ካሜሩንና ኢራቅን ጨምሮ ከ11 ሀገራት የመጡ ናቸው። በውሃ ዋና፣ ቦክስ፣ ባድሚንተን፣ ክብደት ማንሳትና በሌሎች በ12 የስፖርት ዘርፎችም ይወዳደራሉ። ሮዝ ናቴክ ደቡብ ሱዳናዊ የቡድኑ አባል ናት።
ከሁሉም ስደተኛ አትሌቶች የምጠብቀው የተቻላቸውን ሁሉ እንዲያደርጉ ነው። ከዚህ በተጨማሪ የተስፋ መልእክትን በመላ ዓለም ለሚገኙ ስደተኞች ሁሉ ማስተላለፍ አለባቸው። እነሱ የዓለም ስደተኛ ማህበረሰብ ወኪል ናቸው።
የቶኪዮ የስደተኞች ቡድን አባላት የተመረጡት በዓለም አቀፉ የኦሎምፒክ ኮሚቴ ከሚደገፈው መርሃ ግብር ነው። ዓለም አቀፉ የኦሎምፒክ ኮሚቴ ቡድኑ በዓለም ላይ የሚገኙ 80 ሚሊዮን ስደተኞች የሚገጥማቸውን አስቸጋሪ ሁኔታ በተመለከተ ግንዛቤን ይፈጥራል፣ ትኩረትንም ይስባል ተብሎ ተስፋ እንደተጣለበት አስታውቋል። ቶማስ ባህ የዓለም ኦሎምፒክ ኮሚቴ ፕሬዚደንት ናቸው።
It's a message to the entire world to make
በየቀኑ ያደገ የመጣውን ስደተኞችን የሚመለከት ቀውስ ግስፈት ለዓለም ለማሳወቅ የሚተላለፍ መልእክት ነው። እኒህ ተገደው ከቀያቸው የሚፈናቀሉ ስደተኞች ለሁሉም ማህበረሰብ በረከቶች እንደሆኑ ማስገንዘቢያ መልእክትም ነው።
Enrichment to all our society
ከሱሬ መጣው አላማ ሰው የፕሬዝዳንቱን አስተያየት ይደግፋል።
Showing the world that refugee also can dream
ስደተኞች ግብም እንደ አላቸው ለዓለም ያሳያል። ከጦርነት ያመለጡ ቢሆንም ዛሬም ድረስ ያለሙትን በመኖር ላይ ይገኛሉ።
Living their dreams
በኦሎምፒክ ታሪክ የስደተኞች ቡድን ሲሳተፍ ይሄ ለሁለተኛ ጊዜ ነው። ለወትሮው ያከፋፈስ ስነ ስርዓቱ ይቅርና የየለት ውድድሮቹን የሚያስተናግዱ ስታዲየሞች በተመልካቾችም በሸበሹበት የነበረው ኦሎምፒክ ዘንድሮ ግን ያ የተለመደ ድምቀቱ ተለይቶታል። በኮሮና ቫይረስ ምክንያት ከመላ ዓለም የሚመጡ ታዳሚዎችን አስቀድማ የከለከለችው ጃፓን ሀገራትን የወከሉ 900 ሰዎች ብቻ በተገኙበት አዲስ ባስገነባችው የኦሎምፒክ ስታዲየም ውድድሩን ከፍታለች። የዓለም አቀፉ ኦሎምፒክ ኮሚቴ ፕሬዚደንት ቶማስ ባህ ግን ፈታኙ ጊዜ አልፎ መልካም ተስፋ የሚጀምርበት ይሁን ዘንድ ያላቸውን ምኞት በመክፈቻው ስነ ስርዓት ላይ አጋርተዋል። የዛሬው ቀን የተስፋ ቅጽበት ነው፣ እውነት ነው፣ እኛ ካሰብነው በእጅጉ የተለየ ነው። ሁላችንም በዚህ ስፍራ ተገኝተናል። ይሁንና ይህንንም አፍታ ቢሆን ልናደምቀው ያሻል ብለዋል። ኦሎምፒኩ የሚያሳየውን አብሮነት በወረርሽኙ ዋሻ ጫፍ ላይ የታየ ብርሃንም ሲሉ ገልጸውታል። የታዳሚ አለመኖር ያቀዘቀዘው አከፋፈቱ በኪነ ጥበባዊና በጃፓን ባህል በጉልበቱ ክዋኔዎች ግን የሚታማ አልነበረም። ቴክኖሎጂና ትውፊትን በግሩም ሁኔታ በማስማማት የምትታወቀው ሀገር በአከፋፈቱ ስነ ስርዓት ላይም ጥንታዊ ሀብቶቿንና ዘመነኛ ስኬቶቿን ለዓለም አሳይታለች። የውድድሩን መጀመር የሚያበስረውን ችቦ የለኮሰችው ደግሞ የሜዳ ቴኒስ ፈርጧ ናኦሚ ኦሳካ ነበረች። ጃፓን ይሄ የኦሎምፒክ የከፋ የጤና ቀውስ ሳይከሰትበት ይጠናቀቅ ዘንድ በየቀኑ 80,000 ያክል የኮቪድ-19 ክትባቶችን በአትሌቶች ላይ እንደምታደርግ ቀደም ብላ አስታውቃለች። 230 ዶክተሮችና 310 ነርሶች በኦሎምፒክ መንደሮች ተሰማራሉ። የኮሮና ቫይረስ ጫና ባለበት በዚህ ኦሎምፒክ ውስጥ ፈተናዎችን አልፈው ስማቸውን በታሪካዊ መዝገብ ላይ ለማስፈር የተሰናዱ አትሌቶችን ለመለየት 339 ውድድሮች በ33 የስፖርት አይነቶች ይከናወናሉ። ለ14ኛ ጊዜ በዓለም የኦሎምፒክ አደባባይ ላይ የምትሳተፈው ኢትዮጵያ 38 ተወዳዳሪዎቿን ታሳትፋለች። በአትሌቲክስ፣ በብስክሌት፣ በዋናና በቴኳንዶ የስፖርት ዘርፎች ኢትዮጵያ የመክፈቻው ስነ ስርዓት ላይ ያሰለፈቻቸው ሁለት የቡድን አባላቷን ብቻ ነው። ሰንደቋን ያነገበው በውሃ ዋና ስፖርት የሚወዳደረው አብዱል ማሊክ ቶፊክ ሲሆን አብረው የነበረችው ደግሞ የኦሎምፒክ ልዑኩ ዋና የቡድን መሪ ኤደን አሸናፊ ናት። ቶኪዮ በኢትዮጵያ ኦሎምፒክ ታሪክ ውስጥ ልዩ ታሪክ ከተመዘገበባቸው ስፍራዎች መካከል አንዷ ናት። ሮም ላይ በባዶ እግሩ ሮጦ ኢትዮጵያን ከወርቅ ሜዳሊያ ጋር ያስተዋውቃት ገናናው አበበ ቢቂላ ከአራት ዓመታት በኋላ በኦኒትሱካ ታይገር ጫማ ሮጦ ዳግም የወርቅ ሜዳሊያ ያመጣው በ1964 የጎርጎሳውያኑ ዘመን በተካሄደው የቶኪዮ ኦሎምፒክ ላይ ነበረ። አባይ ስሙን ባተመባት ቶኪዮ እነማን ባለድል ይሆናሉ? ቀጣዮቹ ሁለት ሳምንታት ይነግሩናል።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የቅዳሜ ምሽት ዝግጅታችንን ነው። ዝግጅታችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን ደግሞ ወደ ሐረሪ ክልል እንሰዳችሁ። በሐረሪ ክልል የግላቸው ሙዚየም የከፈቱና ከ13000 በላይ ቅርሶችን የሰበሰቡት አቶ አብዱላሂ አሊ ሸሪፍ በቅርቡ ከሐረማያ ዩኒቨርሲቲ የክብር ዶክትሬት ተበርክቶላቸዋል። ከዩኒቨርሲቲው ሽልማት ባሻገር በርካታ የሀገር ውስጥና የውጭ ተቋማት ልዩ ልዩ ሽልማቶችን ሰጥተዋቸዋል። የአቶ አብዱላሂ ሙዚየምን በቅርቡ የጎበኘው ሪፖርተራችን አዲስ ቸኮል ያጠናቀረው ዘገባ ቀጥሎ ይቀርባል።
ማንነታቸውና ታሪካቸው ለማወቅ ካላቸው ጉጉት ባሻገር ከ31 ዓመት በፊት በ1982 ዓመተ ምህረት 25ኛ ዓመቱን ያከብር የነበረው የሐረሪዎች ባህላዊ ሙዚቃ ባንድ ወይም ሙጋድን የተመለከቱ የድምጽና መሰል ታሪካዊ ማስረጃዎችን በመሰብሰብ የተጀመረው ቅርስ ማሰባሰብ አሁን በኢትዮጵያ ደረጃ ትልቁን የግል ሙዚየም እንደመሰሩት መነሻ እንደሆናቸው አቶ አብዱላሂ አሊ ሸሪፍ ይናገራሉ።
የዘፈን ባንድ ሙጋድን ለዋለን ያ ባህላዊ ከዛን 25ኛ ዓመታችንን ማነከብራሰል እና ማነጽፈድና ታርካችን ዘፈኖቹን ማንሰረሰባል 115 ዘፈን ሰረሰብ ጻፍኩት። ከዛም ይህን በምሰበስብበት ጊዜ ሬንቴፕ ነበረ ድሮ ሬንቴፕ ምሽከረከረ በዛ የሌሎችን ዘፈን ጀመርኩ። ከዛም የሪሰርች ፐርስ ስለ ሐረር እየተጻፉ ከዛም የእጅ ጽሑፍ መጽሐፍት የሐረሪ ገንዘቦች አልባሳት በግል መኖሪያ ቤት ነበር 17 አመት ከስጭት ሺህ ቃህበላይ ግን ሳላቀው ነው ራስን በቀኑ 3 ያገኘሁት ለዛሬ ይሰፋሉ ያለበራም
ያበት ለማከር በሚል መነሻ ማለት
አዎ ከዛ ጀመርኩት አራት ልጆቼ ባለቤቴ አያስ መሽተኛ እስከዛ ይሆን ሆነዋል
በ1982 ዓመተ ምህረት የተጀመረው ቅርስ የማስተባበር ስራ ቀጥሎ የግላቸው ሙዚየም ከከፈቱ በኋላ በ1999 ዓመተ ምህረት የሚሊኒየም ዋዜማ ላይ በሐረር ከተማ የሚገኘው የቀዳማዊ ኃይለ ሥላሴ መኖሪያ ቤት በሙዚየምነት እንዲጠቀሙበት እንደተሰጣቸው ይናገራሉ።
በ1999 ላይ ከዛ በዚህ ተፈሪ ቤት ነው ይሄ 9 ዓመት ነው ተከራከርኩት ኃይለ ሥላሴ እናንተ ብትጠሩት ታሪክ ነው ቤቱን ታሪካዊ ነው እኔም ሰርሰኩት ታሪክ ነው ያ ዘጠኝ ዓመት ተከራክረ ነው ይያገኘው ፕሬዝዳንት ግርማ ወደ ጉርግስ ነው ወደ ቤቴ ነው ይያመጣው ምን አለ ለሐረር ህዝብ ትልቅ ነገር የተቀደሰ ተግባር ቅድሚያ መስጠው ይሄ ከዘቆ የሐረሪ ባይሆን የአማራ ነው የአማራ ባይሆን የኦሮሞ ነው የኦሮሞ ባይሆን የሶማሌ ነው የነኛው ልቦ ባይሆን የኢትዮጵያ ነው የኢትዮጵያ ባይሆን የአረብ ቅርስ ነው ተብሎ ነበር በዚህ ተነሳ ይሄን ቤት ሰጠኝ ከዛ ጊዜ አደረጀሁት በአሁን ጊዜ 5 ኤግዚቢሽን ነው ማለት አደረሻት ሁለት ጽህፈት ቤት አለኝ አራት ወርክሾፖች አለኝ ሁለት መጋዘን አለኝ በኢትዮጵያ ደረጃም ወርክሾፕ አደረለም
በሙዚየሙ ካሉት 13000 ገደማ ቅርሶች በርከት የሚሉት የሐረሪ ብሔረሰብን የሚመለከቱ ቢሆንም በሙዚየሙ ግን የሁሉም ኢትዮጵያዊ ታሪክ እንደሚገኝ ነው በኩራት የሚናገሩት
እኔ የሐረሪ የጀመርኩትን ደግሞ ሐረሪ ብቻ አይደለም ስማ አሁን የአማራውም አለ አማራም መኮራበት ዝብት ነው አሁን ቤተክርስቲያን ቤት መስቀልና ብራና ነው የሚያየው ታርኩን የሚያገኙ እዝ ነው ሶማሌም ደግሞ ኦሮሞም ደግሞ አፋርም ደግሞ ስለዚህ አንድ ብሔር አይደለም ወይ ብዙ አይደለም እንጂ አፄ ዮሐንስ ሰይፍ አለ አፄ ዮሐንስ ከወርቅ ከተሰራ በቧራ ታይዋለ ለሶማሌ አገር የሰጧቸው ከአፄ ዮሐንስ የተሰጠ 1874 በወርቅ ከተሰራ ይላል ለሶማሌም ለመግዛት ሰጡት ትግራቆች ወለው ያ ሁሉ አለ የአፄ ቴዎድሮስ ሰይፍ ማለት የጎበዝ ሰው ጎራዴ ለንደን የሚል ከለንደን ጋር አሳቸው ብቻ ነበር ግንኙነት ነበራቸው በዚያኔ የኃይለ ሥላሴ ሰይፍም አለ የደርግም እናሸንፋለን ይላል የኃይለ ሥላሴ ለጃንሆይ ክብር ለሀገር ፍቅር ይላል የምኒልክ ሸዋ ንጉሥ ይላል ሰይፎቻቸውም አራት አለኝ ነፍጥ ደግሞ እዚህ ብቻ ነው አለው የድሮ ያው እሱን ያነገበ ነፍጠኛ ይባላል የዛሬ ፖለቲካና የእናንተ ነው
ቅርሶችን ከመሰብሰብ ባሻገር ደህንነታቸው ተጠብቆ ሳይበላሹ እንዲቆዩ የሚያስችሉ ሀገር በቀል የቅርስ መንከባከቢያ ቴክኖሎጂዎችንም እንደሚጠቀሙ አቶ አብዱላ ያጫውተውናል። ከዚህ ባሻገር ቅርሶችን ለመጠበቅና ወደ ኮምፒውተር ስርዓት ውስጥ እንዲገቡ ወይም ዲጂታላይዝ እንዲሆኑ ከልዩ ልዩ ሀገራትና ግለሰቦች ድጋፎች እንደተደረጉላቸውም ይናገራሉ።
በዘመናዊ ሬጅስትራር አደርጋለሁ፣ ዲጂታላይዝ አደርጋለሁ። አንድም ኤክስፖርት የለኝም። ልጆችና ህዝቡ ነው ኤክስፖርቶች። አሁን በመንግስት ደረጃ 180 አላቸው ኤክስፖርት። አሁን በሐረር አራት የመንግስት ሙዚየም አለ። በሰበሰብ ለጉሩ አይደለም 10% of my collection ያላቸው እኔ ከ13000 በላይ እቃዎች አለ። አሁን የአሜሪካን ኤምባሲ 35000 እቃ መጣብኝ ገዝቶ
ለቅርስ ጥበቃ የሚሆን ነው ወይስ ቅርሶች ነው?
ለዲጂታላይዜሽን እንግሊዝ መንግስት 20 ሺህ ፓውንድ ያ ለማድረግ ዲጂታላይዜሽን ኦፍ ኦዲዮ የድሮ ዘመኖች ዲጂታል ለማድረግ እንደውም ፈረንሳይ 470 ሺህ ብር፣ ጋሻላሙዲን 1 ሚሊዮን ብር እንዲሁም ኢትዮጵያዊ በጠቅላላ ይሰጠኛል።
የክብር ዶክተር የስጀምሩ ልዩ ልዩ ሽልማቶችን እየተሸለሙት አቶ አብዱላይ ከነኚህ ሽልማቶች ይበልጥ ህዝቡ ሳቸው ናምኖ በየቤቱ ያሉ ቅርሶችን ለርሳቸው ሙዚየም መስጠቱ ከብዶ እንደሚሰማቸው ይናገራሉ።
እዚህ ግድግዳ በሙሉ ሽልማት ነው። እስኪ ዋና ዋና የሚሉት ልብሱ
ዋና ዋና ሽልማቶች አሁን ያመጡ በጎሰው ለገና አራያ ሰው ከቅርጽ ተበጋ ደግሞ ለኔ ብቻ እየተሰጠ እውቅና ሌላ ሸክራሙዲን ሚሊዮን ብር የየን በዝቦችም ያው በፕሮጀክት መልክ ብዛቶም ደስ ብላቸው ሽልማት ነው ራሱ። እኔም ሰራ አላጻፍታሁ። ስለዚህ ህዝቡ ይህን ሁሉ ከሰበሰብኩት 13000 እቃ 65% በላዩት ህዝብ ሰጠኝ። ይህ ሽልማት አይደለም ራሱ ሽልማት አይደለም። አሁን ኦሮሞ መጥቶ የምንኮራው እዚህ ቤት ብቻ ነው ስል አማራው መጥቶ እዚህ ቤት ነው የምንኮራው ስል ከዚህ በላይ ምን ሽልማት አለ?
ሙዚየም ውስጥ ባሉ የቅርስ አይነትና በዛት እንደተገረሙ ያናገርናቸው ጎብኚዎች መሰከራሉ።
ባንዴ የቀለም ጌታቸው የመጣ ካርም ዩኒቨርሲቲ ሀረርን ለመጎብኘት የመጣ ነው እና በማናነት ጀጎል ግንብ ሲባል ነው የምንሰማው። እሱንም በአይናችን ለማረጋገጥ ባየነው ነገር በጣም ደስ ብሎናል። የተለያዩ ጥንታዊ በትምህርት የምናውቃቸውን ቅርሶች በአካልና በአይን ስላየን በጣም ደስ ብሎናል።
የባለ አንድ ፎቁ የቀደመ ኃይለስላሴ መኖሪያ ቤት አሁን እየጠበባቸው እንደመጣ የምናገሩት አቶ አብዱላሂ በዚህ ረገድ ቀጣይ ድጋፍ እንደሚሹ ነግረው ይሆናል። ለአሜሪካ ድምፅ ሬዲዮ አዲስ ቸኮል ከድሬዳዋ።
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ሰለሞን አባተና በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ በደህና ደሩ። Thank you.